ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ጥቅምት 7 ቀን 2016 ዓመተ ምህረት ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ ጥቅምት 7 ቀን 1415 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል።
ባምባገነንነት ወይም ተረኛ ገዥነት ማንም ሊደላደል አይችልም። ስለዚህም ተክለሰውነትን በዚሁ በእንጭጩ መቅጨት ወሳኝ ነው። የጋራ አመራርና ኃላፊነት የተባለው ተክለሰውነትና አምባገነንነትን ለመጻረር ነው።
የተክለሰውነት መዘዝ በሚል ርዕስ የቀረበ የዕለቱ የፍኖተ ዴሞክራሲ ሐተታ ነው። ከዜናው ተከትሎ ይቀርባል። በመጨረሻም እንጻፍ ካልንማ በሚል ከኢያሱ አለማየሁ የቀረበውን ጽሑፍ እናሰማለን። በሰኞና በማክሰኞ ምሽት አስተላልፈነው የነበረውን ከህይወት አሰፋ የቀረበውን ጽሑፍ ሶስተኛውን ክፍል በሐሙስ ምሽት ዝግጅታችን ይዘን እንቀርባለን።
በመላው አማራ የሚካሄደው ሁሉን አቀፍ ትግሌ ዛሬም እንደ ትላንቱ ከመቼም ጊዜ በላይ በተሻለና በተፈላቀለ እንዲሁም እጅግ በጣም በተሞላበት የጦርነት አካሄድና በሙሉ ተፈታሽና ጠመንጃ በተሟላ መልኩ ጦርነት እየተካሄደ ይገኛል። ሰሞኑን ያገዛዙ ጽንፈኛ ቡድን ከፋኖ ጋር ፊት ለፊት ተዋግቶ ማሸነፍ ያልቻለውና ትልቅ ውድቀት እየደረሰበት የሚገኘውና በየግንባሩ የሚደመሰሰው የኦህዴድ ቅጥረኛ ጦር ሽንፈቱን ባለመቀበል ሲል ፊት ለፊት ያገኘውን የትኛውንም ወጣት በአፍሶ በማሰር በመግደል የሚታወቅ ነው። እንግዲህ በየትኛውም ግንባር ፋኖ ሞተ ቆሰለ ሲባል ሰምተን አናውቅም። ምክንያቱ ደግሞ ፋኖ ለሀገሩ የሚዋጋ እውነተኛ የኢትዮጵያ የአርበኞች የሀገር ዘብ መሆኑ ለሁሉም ግልጽ ነው። በተለይ በዛሬው ዕለት በቢቸና ችሊሊ ሸበል በረንታ አካባቢዎች በርካታ ወጣቶችን ከተገኙበት አፍሶ በማሰር ደረጃ ብዙዎቹ ወደ ማጎራቤት ገብተዋል ማለት ነው። ቢቸና ላይ 3-4 ጊዜ ግንባር ፈጥሮ ውጊያ ቢያካሄድም እንኳን ሽንፈት እንደገጠመው የሚታወስ ነው። ችሊሊ ሸበል በረንታን በተመሳሳይ አናሊስት የሆኑ ፋኖዎቹ ሊያስቀረቡት ባለመቻላቸው ፋኖቹ ፊት ለፊት ከመግጠም ይልቅ የትኛውንም ሴት ወንድ የሆነ ወይም ደግሞ ወጣት ሆና ሴት የሆነች በተገኘችበት ካፍና እንድትታሰር ተፈርዶባታል ወይም ደግሞ ተፈርዶበታል ማለት ነው። እንግዲህ በዛሬው ዕለት በደቡብ ጎንደር የምትገኘዋ እብናት በፋኖ ቁጥጥር ስር ውላለች። የእብናት አናብስቶች የእብናት ፋኖዎቹ በዛሬው ዕለት ትልቅ ጀብድ ፈጽመዋል። ይህም ቀድመው ካምፑን በመቆጣጠር ያገዛዙ ተሰራዊ ቡድኖች ካምፕ ውስጥ ፋኖዎች መግባታቸውን ሳያውቁ ቀጥታ ወደ ካምፕ እንዳመሩ ሙሉ በሙሉ በፋኖ እርምጃ ተወስዶባቸው ተደምስቷል። እኔም በጠቅላላው ድምሩ 18 መኪና ኃይሎች ሲሆኑ ከ18ቱ መኪና ውስጥ 2 መኪና እስኪፈርስ ድረስ ፋኖቹ እርምጃ ወስደውባቸዋል ማለት ነው። ወደ ጎንደር አካባቢ እንግዲህ ቦታውን በመናገር ቢቸግርም እንኳን 116 በመከላከያችን የመጡ የወደ ቀባ ኃይሎች በግንባሩ ያለውን ጦርነት አድሰው ሸሽተዋል ወይም ደግሞ የታክሎቹ ወደ ፋኖ ተቀላቅለዋል ማለት ነው። ሰሞኑን መካነ ሰላም አካባቢ በረግቦች ያገዛባሎች ብዙ በደንብ ያደረሱ ቢሆንም ሰንዴ መካነ ሰላም አካባቢ ነዋሪ በከሰት አዋጅ በሚመስል መንገድ ፈረንጆችን በማስወገድ ባደረገው ትልቅ የኦፕሬሽን ስራ ሙሉ በሙሉ ከተማዋን ከተረግቦ አገዛዝ ኃይሎች ነፃ አውጥተዋል። በአጠቃላይ መከላከያ በሚል ስያሜ ወደ አማራ የገባው ያገዛዙ ኃይል እኔ አማራ ውስጥ ለመዝመት ፈቃደኛ አይደለሁም በማለት በተለያየ ምክንያት በመጣም በመቅዳም በመሽሎክና እጅ በመስጠት በብዙ ምክንያት ወደ ኋላ እያፈገፈገ እንደሆነ መረጃዎች ይደርሰውናል። ጎንደርም እንደሌለው የኢትዮጵያ አካባቢዎች በተለይ እንደሌሎቹ የአማራ አካባቢዎች በኑሮ ውድነት እየተሰቃየ እንደሚገኝ ማረጋገጥ ይችላል። ጎንደር ላይ አንድ ኩንታል ወይም ደግሞ 100 ኪሎ ግራም ጤፍ 13000 ብር ገብቷል። ሽንኩርት 1 ኪሎ ግራም ሽንኩርት 120 ብር ይሸጣል። በትራንስፖርት ዘርፍ ደረጃ 50 ብር የነበረው ትራንስፖርት 100 ብር፣ 100 ብር የነበረው 200 ብር በእጥፍ ጨምሮ በርካቶችን እየበዘበዘ እንደሚገኝ በአንድ የሚገኙ ምንጮቻችን አድርሰውናል። ወዳከር የሚባል በተለይ በምዕራብ ጎንደር ታራቶ በመካድራ በመካከሉት የወር አካባቢዎች የሚበላ እህል ነው። ይህ እንግዲህ ኩንታሉ 8000 ብር ገብቷል ነው የሚሉ 8000 ብር አውጥቶ ተሸንፈው ለመብላት የሚያስችል የኢኮኖሚ ጥቃት በየቤቱ አለው የሚለው በበርካቶች ጥያቄዎች ይገባል። ይህም በርካታውን የጎንደርና አካባቢውን ካሳው እንዲጠብቅ እንዲረዳ ወይም ደግሞ ለልመና ወይም እጅን እንዲዘረጋ ይገደዳል ማለት ነው። ስለዚህ የሰራን ውጤት እንደሆነ አውቆ ይህንን አጠያቂ ስርዓት ለመቀልበስ ተግቶ መነሳት እንደሚገባ ይችላል። በጋጅ ጭቅባ ሰሎች የሚባሉት እንደ ሰልባ፣ ሰሌት፣ አኩሪ አተር የመሳሰሉት እነዚህን ጨምሮ 14,000 እስከ 15,000 በኩንታል እየተሸጡ ነው የሚገኙት። ነጭያስ ጎንደር አካባቢ ባይን ማየት ትራንስፖርት ድረስ ሙሉ በሙሉ ከመካዝን ጠፍቷል ሲሉም በርካታ ምንጮቻችን መሬታቸውን እያቀረቡን ይገኛል። በብዙ ነገር በከርሺ በዘርፉ የተሰማሩ መሰራት የሚፈልጉ ከአዲስ አበባ አካባቢ የተለያየ ኮርዲኔት አድርገው የንግድ ልውውጥ ለማድረግ የሚጥሩ አካላትም እንደማይሳካላቸው እና በአማራ መታወቂያ የትኛውን ቦታ ተንቀሳቅሰው ሄደው ነግደው አቅፈው የተለያዩ እቃዎችን በወገን የሚያቀርቡበት እድል እንደሌለ እና ይህም አንዱ ህዝቡን የማስተካከሚያ የፖርስንት አድርጎ እየተጠቀምበት እንደሆነ አገዛዙ በግልጽ አስረድተውን ቅሬታቸውንም በህዝብ ይፋ ይሆንልኝ በማለት ለፍኖተ ችግራቸውን አቅርበዋል ማለት ነው። ስለዚህ በርካታው የአማራን በተለይ በዛሬው ዕለት ለመዳሰስ የሞከርን የጎንደርን የሚችለውን እንጂ ወደ አዲስ አበባ አካባቢም የከረመውን ጤፍ እንደሚጠቀሙ ይልቁንም ከጦርነት በፊት በመካዝን ተቀምጦ የነበረውን እንደ ስንዴ፣ በቆሎ፣ ጤፍ፣ አተር እና የመሳሰሉት ጥራጥሬ እህሎችን ሳይቀር የከረመውን በመጠቀም ላይ እንዳሉ እንጂ ከጦርነት ወዲህ ምንም አይነት እህል ከአማራ አካባቢ ወደ አዲስ አበባ ብሎም ወደ ተለያዩ የሀገሪቱ ክፍሎች እንዳልተዘዋወረ እና ይህም በርካቶችን በረሃብ እንደዳረገ እና አይደለም እህልን ተሸምቶ ለመውጣት ይቅርና የቅጥባን የነፍስ ወከፍ ከቀን አንድ ጊዜ ተመጋቢ ሆኖ ለማድረግ አያስችለንም ሲሉም ቅሬታቸውን ለቅማ ተቀጥሟል። ጎንደር አካባቢ ቀደም እንደተናገር ነው ግን በተለየ መንገድ እንደ ሌሎች አካባቢዎች መሬቱ አንዳንድ አካባቢ ለም ቢሆንም እንኳን አንዳንድ አካባቢ ግን መሬቱ ያን ያህል በተለይ ሲያፍና ቁንዴ በኮሎና የመሳሰሉትን መሬቶች ለማምረት የሚያስችልበት እጅግ አነስተኛ ስለሆነ አካባቢው እንደሚታወቀው እስካሁን ምንም አይነት እርዳታ ቀርቦለት አያውቅም። በራሱ የነፍስ ወከፍ ገቢ የሚተዳደር ቢሆንም አሁን ግን ከተለያዩ አካባቢዎች የንግድ ልውውጥ ወይም ደግሞ እህል ተንቀሳቅሶ ስለማይሸጥ እና ያሉትን በዋጋ ንረት ላይ በአይቀፍ እየጨመሩ እየተሸጡ ስለሆነ ገዝተን ሸምተን ለመምረት አልቻለም፣ በራብ ልናልቅ ነው የሚል ቅሬታ እያቀረቡ ነው ማለት ነው። እና ለንደው አማራዊ ለንደው ኢትዮጵያዊ እንደ ሀገርም ኢትዮጵያ የምትባላ ታላቅ ሀገር ለብዙ ነገር የሚጠቅማትን ለብዙ ነገር የምታውለውን ለአንድ ፓርቲ ስልጣን ማራዘሚያ ሲባል ህዝቦቿ ለልመና እጃቸውን እስኪዘረጉ ድረስ በደህንነታዊ ቀን እንዲዘፈቁ ተገደዋል ማለት ነው። በዋናነት የኢትዮጵያ የኢኮኖሚ እንቅስቃሴ ምጣኔ ሀብታዊ እድገቷ በየጊዜ በሚነሱ ዘረኛ ቡድኖች እንዲቀለበስ ተገድዷል። በየሰዓቱ በየጊዜ አድረግ ጀምሮ ወያኔን እስከ ብልጽግና ኦህዴድ አገዛዝነት በየዘመኑ የሚነሱ ያረሉ ቡድኖች ብሔራቸውን ቋንቋቸውን ምክንያት አድርገው እንደ መጠሪያና እንደ መመቻ አድርገው የሚነሱ ስለሆነ ያ ጎሳ የሚገዛ ሀገር የሚያስተዳድር ካልሆነ በስተቀር ሀገር ትጠፋለች በሚል ችልንተኝነት በሚል ጭፍን ሀሳብ የተንቀሳቀሱ የትኛውም ቡድን የትኛውም አካል ስልጣናችን እስከነካ ድረስ ለሀገሪቱን ዳር ድንበር ማስጠበቂያ የሉዓላዊነቷን አረጋግጠው የሚሆኑ መሳሪያዎችን በመጠቀም እንደበዛ 70% የሚለው ቀርቶ 85%ን የሀገሪቱን ኢኮኖሚ በጦርነት ብቻ በመዋል መለይ ኢትዮጵያ ነው ለድነት አሩቃ እንዲዘፈቅ አድርገዋል። እነዚህ ጸረ ቡድኖች የአማራ፣ የትግራይ፣ የአፋር፣ የሶማሌ ብቻ ጥላቶች እንዳልሆኑ ይልቁንም የቀረው የየትኛውም ብሔር ብሔረሰብ የትኛውም ቋንቋ ተናጋሪ ኢትዮጵያ ውስጥ እስከኖረ ድረስ እነዚህ የብልጽግና የኦህዴድ አገዛዞች የሁሉም ጥላት መሆናቸውን አውቆ ትግሉን በማስተካከል እና አገዛዙን የትግል መስመር በመቀልበስ እንደ ኢትዮጵያነቷ ወጥተው ወደ ምንፈልገው የእድገት ጎዳና እንድንራመድ ያለ ብዙ መስዋዕትነት በጥቂት ወጪና በጥቂት መስዋዕትነት ህዝቦችን አስወግደን እንድናባርር ይገባናል። እንደዚያ ካልሆነ ግን ኢትዮጵያ እንደ ሀገር አትቀጥልም። ህዝቦቿም በድህነት ላይ ድህነት ዘንጠርት ላይ ዜሮ ገብተሽ እየሆነባቸው በቀን አንድ ጊዜ ስፋ ተመጋቢ ሳይሆኑ አይደለም ደርሰው የተሰርተው የተሻለ የትራንስፖርት እንቅስቃሴ ወይም ደግሞ የተሽከርካሪ ባላንሱ ነው መኖር ይቅርና እናካቸውም በመኖር የማይችሉበት ህይወታቸውን ለማስቀጠል የማይችሉበት ደረጃ ላይ እንደሚደርሱ ምንም የሚያጠራጥር ነገር የለውም። ይህ ከመሆኑ አስቀድሞ ግን የችግሩ ሁሉ ምንጭ ውስድና የችግሩ የመከረው የተስፋው የረሃቡ የኑሮ ውድነቱ ሁሉ ምንጭ የኦህዴድ የጽንፈኛ ጠባል ኦሮሞዎች የቡድን እንቅስቃሴ እንደሆነ አውቆ እነዚህን አባባሎች በጥላትነት በመፈረጅ በሀገር በአዋጅ በክተት አዋጅ በመዝመት ጠረቦችን አንቀበላችሁ እንደማለት ማስወገድ ይገባናል። ምክንያቱም አንዳንድ ተከታይ ካድሬዎች በሚዲያ ከሚያጭሩት የውሸት ፕሮፓጋንዳ በዘለለ ሀገሪቱ መሬት ላይ ምን ያህል ችግር ውስጥ እንዳለች፣ ምን ያህል ዜጎቿ በልመና በሞት በቸነፈር በረሃብ የተቀጡ እንደሆነና አናካቴውም የመኖር መብታቸው ተቀንሶ ተነፍጎ እየተገደሉና በየማጎሪያ ቤቱ እየታሰሩ እየተረሸኑ ምግብ፣ እህልና ውሃ ተነፍጓቸው በረሃብ እንዲሞት የተደረጉ እንደሆነ መሬት ላይ ያለውን እውነትን መረጃ አውቀን ተገንዝበን በምክንያት እንቃወም እንደሚገባ የመላ ኢትዮጵያውያን የረፍ መልእክት ነው። ዳላት የነበረው እንግዲህ መረጃ የሚመጣል በነገ ሁለት ሰፋ ያለ ጠቅለል እንዳለ ሀገራዊ መረጃ ዘንድ እስከምንቀርብ ድረስ ሰላም ሆኑ።
ሀገርና ሰንደት ነፃነት የሌለ ቤተር ቶማረ ያሁሉ መክበድ የለ ሰንደት ነች ሃይማኖት አላማንችነ አርማ የለ ጌታ የለውም ነፃነት አናሳፍርሽም ታሪክ ይወሰና
እንደ ግሪኩ እስክንድርና እንደ ፒተር ዘ ግሬት ታላቁ ሳይጨመርበት ስሙ የማይጠራ ግለሰብም አለ። ተጨባጭ ሁኔታ የሚፈልገውን ምስጢራዊነት ተጻረው የምስራቅ ጎጃም፣ የደቡብ ጎንደር፣ የሰሜን ሸዋ፣ የምናምን ወሎ ጦር አዛዥ ወዘተ ብለው ራሳቸውን የሾሙም አሉ። በፈቃዳቸው የሾሟቸውን ታሪከ ብልሽዎች ባገዛዙ አስወግዱ ታረሙ ሲባሉ እኔ የሾምኩትን ማንደፍሮ ይቃወመናል ምላሽ ሲሰጡም ተደምጠዋል። የደገፉትና የጮሁለትን ዜጎች ከመጤፍ ሳይቆጥርና እጅ ሰጥቶ ላገዛዙ የሰገደ ግለሰብም ተክለሰውነቱን እንደ መሳሪያ ወልውሎ በየመድረኩ ይዋርቃል። ተክለሰውነታቸው ያፍናል ማለት እንችላለን። ይሄ እኔ ከወዲሁ ትግል ጎታች ፉክክርን ጭሯል። በዚህ መዘዙ ድብቅ አይደለም። የጋራ አመራር መርህን ማስረገጥ ያስፈልጋል። የሽግግር መንግስት በመስረት የተባለውን ማክበር ያሻል እንጂ ራስን እንደ ኮሎኔል አሻግሪ አድርጎ አለመውሰድን ግድ ይላል። በአምባገነንነት ወይም ተረኛ ገዥነት ማንም ሊደላደል አይችልም። ስለዚህም ተክለሰውነትን በዚሁ በእንጭጩ መቅጨት ወሳኝ ነው። የጋራ አመራርና ኃላፊነት የተባለው ተክለሰውነትና አምባገነንነትን ለመጻረር ነው። የሽግግር መንግስት ጽንሰ ሐሳብነት ከዲሞክራሲያዊ ለውጥ ጋር የተያያዘ ነው። እንደ ኦሮሞማ ፋሽስቶች ትንግርታለን ወይም ተረኛነን ክርክር እንግባ ካላል በቀር ተክለሰውነትም ኮሚቴንም ድርጅትንም ባንድ ሰው እንደሚተካ ደርግም ወያኔም አሳይቶናል። ወደዚያ የመመለስ ፍላጎት ያለው ዜጋ አለ ብለን ማሰብም አንፈልግም። ከወዲሁ ይወቁት፣ የህዝብን ስልጣን የሚቀሙት ማን ሆነ ማን እስከመጨረሻው እንታገላቸዋለን። በአምስት ዓመት የኮሎኔሉ አገዛዝ እርቃኑን ወጥቷል። መጪው ውድቀቱ ነው። ስህተት ፈጽመን እንዳንሰራራብን እስካላደረግነው ድረስ ይህንን ስህተት አንፈጽም። አምባገነኖችን ጸንተን እንታገል። ኢትዮጵያዊነት ያቸንፋል። ኢትዮጵያም በአንድነት አቸናፊ ትሆናለች። ታዲዮስ ዳንቱና ሁሉም የፖለቲካ እስረኞች በአስቸኳይ ይፈቱ። ዘረኛ አገዛዝ ይውደም።
አልመጭቻችን በማስከተል ከያሱ አለማየው የቀረበውን እንጻፍ ካልንማ ክፍል 2 እናሰማለን። ጓድያ ሷለማየው የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ከፍተኛ አመራር ኮሚቴ አባል ናቸው። ኩኩሉ ሲል ሰማኝ የኛም ማውራ ዶሮ ምን ያሰማኝ ይሆን ጆሮዬ ዘንድሮ የተጨቆኑና የተበደሉ ህዝቦች የመከራ ኑሯቸውን በቀልድና ስላቅ ያጅቡታልና ነው የአዲስ አበባ ተራቢዎች የዘንድሮ አውራ ዶሮ ኩኩሉ ቢልም በትግርኛ ነው ብለው ችግራችንን ቁልጭ አድርገው አስቀምጠውታል። በአማርኛ የሚያሰማው ደግ መልእክት የለው ምናልባት በቻይና ቋንቋ እሱንም የሚሰሙት የገዢዎቹ የደላቸውና ለትምህርት ወደ ቻይና የተላኩት ልጆች ናቸው። ምን ይሰማ ጆሮ? መላኩ ተፈራ ልቀቁኝ ብሎ ጠቅላይ ሚኒስትር ተብየውን ሲማጸን፣ ፍቅረ ስላሴ አገራዳልን ብሎ በኢሃፓ ላይ ሁሉን ጥፋትና ወንጀል ሲጭን፣ የኢሃፓን በመስዋዕት የታጀበት ግል ወደ ፍቅሬ ነበረች ሲያወርዱት፣ በረከት ስምኦንና ስብሐት ነጋ ስለ ጠላታቸው ኢሃፓ መጻሕፍት ሲያስቡ፣ ጠባብ ኦሮሞዎች አንዱን የሻዕቢያ ቅጥረኛ ስሙን ቀይረው ገዳ ሲሉት፣ የኢሃፓን ታሪክ በርዘንና ከልሰን እንጻፍ ብለው ድርጅቱን ከከዱ 34 ዓመት ያለፋቸው ሲጨረጨሩ፣ የግንቦት ሰባት ረዳት ነው የተባለው ሻዕቢያ የድርጅቱን ዋና ጸሐፊ አሳልፎ ሰጠ ሲባል፣ ኦባማ ጸረ ህዝቡን ወያኔ ሲያወድስ ደግሞ ክፉም ይሰማል። የሚዘልል ከመሬት ምን ተጠብቀው ብለው ሶማሌዎችን እንደሚተርቱት ታቃቂ ጨርቃ ጨርቅ ታቃ በፈጠነ የሚተረተሩት ከነደለበው ሸታቸው መጋለጣቸው አይቀርም። ዝም ያለም ይናገራል ይጽፋል፣ ተኛ የተባለውም ይነቃል፣ ተስፋ አስቆራጭ ሆነውም አበረታች ይሆናል። ለሁሉም ጊዜ ያለው እንዲሉ ረጅም ጊዜ ሳንጠብቅም በያዝነው በዚሁ ጊዜና ወቅት ግን ሀታዊ መሲዎችና የታሪክ ላጲሶች እየተጋለጡ መሆኑን እያየን እየታዘብን ነው። እሰየው ብንል አይፈረድብንም። የታሪክ ሚዛን ያልገባቸው አንዳንዶች ለምን ያለፈን ታወራላችሁ ሲሉ ይደመጣሉ፣ ባለፈም በነበር ለምን እሰጥ አገባ ይበረክታል ብለውም ያማርራሉ። የሚገርመው ደግሞ እነዚሁ ሰዎች የሆነውን ሳያውቁ ታሪክን ሳይረዱ ያለፈው በተለይ ታግሎ የተሰዋውን ትውልድ ሊተቹና ሊያወግዙ መሬት አልበቃቸው ብለው ሲገኙ መታዘባችን ነው። በየጊዜው ህዝብ ለመራራና ስር ነቀል ለውጥ ሊሰዋ ተነስቶና የደም ዋጋም ከፍሎ አቸናፊ አልሆነም ብለው የሚተቹ ታሪኩን ይረሳ ስህተቱን ይደግማል ነውና ዛሬም ከስህተት ሲዘፈቁ እንዲያውም በቅድሚያና በትኩረት ያለፈውን ታሪክ ደጉንም ህጸጹንም መመርመር እንዳለባቸው ማወቅ ይገባቸዋል። ታሪክ ከተረሳ ደግሞ የአባትን ገዳይ አባባይ ማለት ቀንዴት ሊከተል መቻሉ ግልጽ ነው። ስንቱን ህዝብ የደም እንባ ያስለቀሰውን አጼ የሚያወድሱና መቼም ቢሆን መች አገር እንዲረከቡና ሊጠብቁ የማይችሉ ጉዶች ፈልተው የለምን? ብዙ መቶ ሺዎችን የጨፈጨፈውን አገሪቷን ለገንጣይ መንጋ አሳልፎ የሰጠውን የደርግ አረመኔ ቡድንን ጸያፍ ታሪክ ለማደስ ላይታች የሚሉም አልተከሰቱምን? ይባስብን አገሪቷንም ህዝቧንም ላጠፋ ተነስቻለሁ ብሎ የዋረቀውንና ስንት ጉዳት ያደረሰውን ግብዝና ዘረኛ ግለሰብ ባለቀና ቅርስ አድርገው ሊያቀርቡ ስንት ገንዘብ የሚያፈሱትን እያየን አይደለምን? የቀድሞይቷ ኢትዮጵያ መሪዎች ትልቅ ስህተት አርበኛውን ለአገር ቀና ያሰበውን አግለው ባንዳውን ሲሾሙ ወይም በመሾማቸው ነው። ለበላይ ዘለቀ እየዘፈኑ ለገዳዩ አጼም ውዳሴ የማቅረቡ ዘግናኝ ነው። ከጥያጣ መደናገር ታሪክ ለምናውቀውና ለኖርነው ደግሞ ጨው በቁስል የሆነ ሁኔታ። ታሪኩን የረሳ ግን ዜጋን የገደለና አገርን ያጠፋ ሲዘፈንለት አብሮ ቼቼ ባይ ሆኖ ቆሽትን ያነዳል ያቃጥላል። አነሳቴ እንኳን ነበርንበትና አሰተን ይዛችሁ አትሞጅሩበት ለማለት ነው። ታሪክ ተራኪነን ብለው የተነሱ አንድም ነጋዴዎች አንድም የብዕር ከፈኞች ወይም በቀድሞ አነጋገር የብዕር ኩሪዎች ሆነው ስለበዙ ቶሽ ወግዱ ማለት የዜጋ ግዴታ ሆኗልና በሌላ እንኳን ባንስተማራ ታሪክንና ቅርስን በመንከባከብ መስ ግዴታን መወጣት ይጠበቃል ነውና ታሪክ ይበረዝ አይሆንም አይፈቀድም ማለቱ የግድ ይሆናል። እኔም የበኩሌን በዚሁ መስክ ማለት ደግሞ ሰማዕት የጣሉብኝን የጣሉብን ግዴታ ነው። የታሪክ አጋጣሚ ሆኖ በመሰረታው ነበርኩና ከኔ በላይ ማን ሊናገር ቢጽፍ ማለቱ ባይቃጣኝም በሬ በቶሮንቶ ዋሽንግተንና ላኦስ ሲወልድ ባናይም ቢያንስ በኢትዮጵያ ሲወልድ ፋናይ አመታት አልፈዋልና ሐሰቱን ሐቅ ብሎ ለመቀበል አይሆንልንም። እንጻፍ ካልንማ ስለ ፍቅር እንጽፋለን። እገሌን ወደድኩት እገሊት ፍቅሬ ነበረች የሚለው ተራ ትረካ ያው ውሸት ወይም አጠያቂ የሆነን ሳይሆን በጓዳዊ ፍቅር የተደረጉ ገድሎችን ማለት ነው። የያዝነውን የሳይናድ መርስ ሌሎች ስቃያቸው ሲበዛ ሰጥቶና ሁሉንም በኔ አላኩብኝ ብሎ መክሮ ሊገመት የማይቻል ስቃይና ስየልን ተቀብሎ የሚሰማ የሚሰዋ የጓዳዊ ፍቅር ገድል። ጓዶችን ላለማጋለጥ ራሱን የሚያጠፋውን የህዝብ ፍቅር ሞልቶት መስዋዕትነትን በጸጋ የሚቀበለውን የምትቀበለውን ማለት ነው። እንጻፍ ካል ስለ ድላይም ሆነ ጽጌ ስለ ቆንጂትም ሆነ ስለ ዘውዲቱ ዋሲሁን ስለ ዳሮ ነጋሽም ሆነ መርፈራሽ ወርቅ ጀሚላ ስለ ህብስቱም ሆነ ዘውዱ ስለ አንጋው ከበደና ሰለሞን ከበደ ስለ ጉብሳ አባይ ደበሳይ ካሳይ ጡመልሳንና እናቱ በ1986 ዓመተ ምህረት በቋራ ለተሰውት ስለ ነጃብርና ግርማ ጎልጃ ስለ ኃይሌ አባይ አምባዬ ስለ ይሽጥራው ብሸትና ወንድሞቹ መሸሻና ሙሉሸዋ ስለ ተሰውት አንጋፋ አባሎች ዮሴፍና ብንያም አዳነ ጸሎተና ይትባረክ ህዝቅያስ ስለነ ውሸትና መሐመድ ማፉዝ ሙሉጌታ ሱልጣን ኢንጂነር ኦስማን ተካልኝ ወልደ ሚካኤል አልማዝ ማርቆስ አጎስና ስንቶቹ ለባደሮችና መሪዎቻቸው ወዘተ የምንጽፈው ስለ ጀግንነታቸው ብቻ እንጂ ስለ ትርኪም ምርኪ ብዕራችንን አያደርቀው። ጀግናው ጀጃው ለምሳሌ ወያኔ ኢህአፓ ኢህአሰን ለማጥፋት የከፈተውን ዘመቻ ለመቋቋም ከተወሰኑ ጓዶች ጋር ሆኖ ወያኔ ስልጣን ከያዘ በኋላ በቋራ ሲንቀሳቀስ በ1984 ዓመተ ምህረት ተከቦ ባለበት ሲታኮስና ጠላትን ሲገድል ቆይቶ በመጨረሻ ንብረቱን ሁሉ አቃጥሎ ብረቱንም ሰብሮ እጅ የሚሰጥ መስሎም ሊይዙት የመጡትን ወያኔዎች ከራሱ ጋር በቦምብ ገድሎ ታሪክና ጀብዱ ሰርቶ አልፏል። በ1972 ዓመተ ምህረት ሰራዊቱንና ኢህአፓን ከፍተው የፈረጠጡት ድርጊታቸውን የሚገልጸው ይህ ብቻ ነውና ዛሬ የሰራዊት ታሪክ አዋቂ ነን ብለው ልንጽፍ ነው በሚልም ሲውገረገሩ ከነሱ ክህደት በኋላና ወያኔም ስልጣን ከያዘ በኋላ ስለተደረገ ተጋድሎ የሚያውቁት ቅንጣትም የለም። ያውም ለወያኔ የገደል ማሚቶ መሆኑን ትተው ያልነበራቸው የመጽሐፍ ችሎታ ድንገት ከተከሰተ ሊጽፉ ከተነሱ ማለት ነው። ቢከፍቱት ተልባ ነውና የምናውቀውን ሁሉ እናውቃለንና ድንገት ጉድ አጋላጮች ከተገኙበት ነቆ ብለን ኢህአፓዎች እንቅልፍ የምናጣ አይደለንም። እኛ ግን ለህዝብና ለሀገር ፍቅር ሲሉ መስዋዕትነትን የተቀበሉትን እንዘክራለን እንጂ በህይወት የሉም ብለን ሐሰት አንጠርቅም። ጸጋዬ ደብተራው የለም ብለን የራሳችንን ጥፋት ሁሉ በሱ ላይ አናላክክም። ያልነበረንን የታሪክ ቦታ ለራሳችን አንሰጥም። በቀቢጸ ተስፋ አናራዝንም። እንጻፍ ካልን ብዕራችን ይህን የጀግንነት ታሪክ ይዘክራል ያወድሳል እንጂ በግል ስሜት ተነርተው ዋይ ዋይ የሚሉትን አይከተልም። ስህተት ይጠይ ስንልም ውንጀላ ሳይሆን ሲስ ነው። ሚዛኑን ያሳተ ከዳተኞች ውለው አድረው በወያኔ ኮርኳሪነት በድንገት ኢህአፓን ሊያጠቁ ቢነሱም የሚገርመን ክስተት የማይሆነውም ለዚሁ ነው። ለመሆኑ የኢህአፓን ታሪክ ጸሐፊ መሆን የሚከጅሉት አለምንም ስጋት ወደ አዲስ አበባ የሚመላለሱ ብቻ ሳይሆኑ ሰነበረከት፣ አዲሱ ለገሰ፣ ብላዊ ዮሴፍ ወዘተ ጋር ራስ ተጋባዥ ናቸውና ቀላጅ የሰይጣን ወዳጅ እንላቸዋለን። ይህን ስንተው ደግሞ ለእኛ ፍቅር ስንል አገርና ህዝብን የሚመለከት ነው።
የግለሰብ ስሜታዊ ጉዳዮች ለግለሰቦቹ ግዙፍ ቢመስሉም ሀገርና ህዝብ አንጻር ግን ሚዛናቸው ዝቅ ያለ ወይም ገለባ ነው። ፍቅር ለህዝብ፣ ፍቅር ለኢትዮጵያ፣ ይህ ነው ቅዱስ ክቡር ጉዳይ። ከመሬት ተንፏቆ ከጭቃ ተንከባሎ የማይገኘው እንጻፍ ካልንም ስለ ጥላቻና ጠላትነት መጻፍም ግዴታችን ነው። ያልተመታ ልጅ ሲቆጥት ያለክሳል የሚባልብንም አይደለም። ብናገር እንዲያጠፋ በተነሳ ከይቲ ድርጅት ላይ ብርቅ ጓደቻችንን እነጸጋይና ይስሐቅ በለጠ ስጦታውን አዛናው ደሳለኝን አጎትና ተክላይን ወዘተ ከማጎሪያው እያወጣ በረሸነ አረመኔና ዘረኛ ቡድን ላይ ጥላቻ ቢኖረን እሰየው የምንባልነ ማቲምባ የተገደሉትን እነገመቹንና ሌሎቹንም ጓዶች አንረሳም። ያልቆሰሉ ያልደሙና ምንም ስቃይ ያልደረሰባቸው ከወያኔ እርቅ ወሰላም ቢሰብኩም አንገረምም። ያልደረሰበት ግርግር ያውቃል ተብሎ የለ። ጥላቻና ቂም ይቅር ይላሉ አንዳንዶች። ለምንና እንዴት? ወንጀል የፈጸሙትን አጠፋን ብለው ይቅርታ ጠየቁ? በፍጹም። ይባስ ብለው ደግ አደረግን ብለው መጽሐፍም እየጻፉ ዳግም በደማችን ላይ ሲሊቀልዱ እየጣሩ ናቸው። ከወያኔ ተጣላን ቢሉም ከዓመታት በፊት ሆነ ከስልጣን መያዛቸው በኋላ የወያኔን ወንጀልና ገበና የራሳቸው አድርገው ሲደብቁ እንጂ አንጻራዊ ደረጃ ገብረው አስራ ሲከት ሐቁን ተጸጽፈው አውጥተው አጠፋን ሲሉ አልተደመጡም። ጨቋኝን፣ በዝባሽን፣ ግፈኛን፣ ወራሪን መጥላት ግን የዜጋ ግዴታ ነው። ከጠላት ጋር መሞዳሞድ አይቻልም፣ ውጤቱ ክህደት ይሆናልና። ስለዚህም ታሪክ ስንጽፍ ለጠላት የነበረንና ያለን ጥላቻ ለብዕራችን የማይነጠፍ ቀለም ይሆናል። ጠላትን ጎርፍ ሲወስደው እንትፍ ብለህ ጨምርበት ያሉት አባት እናቶቻችን በከንቱ አይደለም። ቀደም እንደጻፍኩት ዛሬ ስለ ኢሕአፓ መጽሐፍ ጻፍኩ ማለቱ ከንግድም አንጻር የደራ ሁኔታን ፈጣሪ ሆኗል። ፈጠን ብሎ በስመ ኢሕአፓ ጸረ ኢሕአፓነት መጻፍ በዘመኑ አነጋገር የሚያበላ ሆኗል። የዛሬ 35 ዓመት በየምክንያታቸው ድርጅቱን ጥለው የሄዱ ዛሬ ተመልሰው ስለ ድርጅቱ እንጻፍ ቢሉ ራሳቸውን ለትዝብት የሚዳርጉ ናቸው። ያልነበሩበትንና ያልኖሩትን ታሪክ ሊጽፉ የሚዳክሩ ናቸውና። ታሪክ ጸሐፊ የሚባሉትም ጥረታቸው ከንቱ መሆኑን በየጊዜው ጠቅሰን እናጋልጥ የጣርነውና የተቸነው ነው። አንዱ ፕሮፌሰር ለምሳሌ የወያኔ የክልል አንድ ተወላጅ ነውና ቀይ ሽብርን ኢሕአፓ ቆሰቆሰው ሊለን ሞክሯል። ሌላው የታሪክ ዶክተርም ተመሳሳይ ሊጽፍ ሞክሮ ታረም ብለነዋል። የሀቅ የሚቆሙ ታሪክ ተንታኞች ጠፍተዋል፣ ትንተናዎቻቸውም ግልብ ሆነዋል ማለትም ይቻላል። ኢሕአፓ ለከተማ ትጥቅ ትግል የተዘጋጀ ወይም ይህን ምርጫ ሲመሰረት ጀምሮ ያደረገ አልነበረም። ብዙዎች መነሻና መድረሻ መንስኤና ውጤት እየተማቱባቸው ትንተናቸው ዋጋ ቢስ ሆኖ ቀጥሏል። በወያኔ አሁን ድጋፍ ተሰጥቷቸው ላይታች የሚሉና ድሮ አመራር ነበርን ብለው የሚለፍፉ የዛሬ 35 ዓመት ያልተነገረ ታሪክ አለ በሚል በኢሕአፓ ላይ የተነሱ ሁሉም አንጃዎች ትክክል ነበሩ ለማለት እየጮሁ ናቸውና ምን ፈለጉ ስንል ባያስገርምም የተሰጣቸው ተልእኮ የድርጅቱን ታሪክ አክስሎና ያሉትንም አመራሮቹን ማውገዝና ማጥራራት መሆኑን መገንዘቡ አላቃተንምና በጌቶቻቸው አነጋገር እንታይ ጉዱ በዓል ዘመን ማለት የግድ ይሆናል። ጊዜ የሰጠው ቅል የሚለውም ይሠራል። ጥራዝ ነጠቆቹ ለምሳሌ የመጀመሪያው አንጃ ልክ ነበር፣ የከተማውን ሁለገብ ትግል ሲቃወሙ ይላሉ። ከነ ብርሃነ መስቀል አንጃ ጋር ልዩነቱ የከተማ የትጥቅ ትግል ስልት ሳይሆን ደርግ ጋር መተባበር አለመተባበር የሚለው ነበር። ከመይሶንም ቢሆን ልዩነቱ መነሻው ይህ ነበር። ከቀጣይ አንጃዎችም ጋር ልዩነቱ ተመሳሳይ ነበር። የቅርቡ አንጃም ለወያኔ ገብረን ፈርመን አገር እንግባ ሲል ልዩነት ተፈጠረ እንጂ የውስጣዊ ዴሞክራሲ ጉዳይ አልነበረም ልዩነት ያስነሳው። በወያኔ ቀስቃሽነት ያልተነገረ ታሪክ እንጻፍ ብለው የተነሱት የ1972 ዓ ም ፈርጣቶች እንዴት ስለ ኢሕአሰ እስከ 1986 እና ኢሕአፓ 2007 መጻፈስ ይችላሉ? ፍየል ወዲህ ቀዝምዝም ወዲያ ከሚባለው ሁሉ በላይ ነው። እንቀጥል ካልነ ደግሞ ታሪኩን የምናውቀው የግድ ከሆነ ማን ማን ነው ምን ነበር ብለን ልንሰጥ ልንገደድ ነው። እንጻፍ ካልንማ እስከዛሬ ሆዲት ጀው የነበረው ወጥቶ በአደባባይ ሊፈታ ሊነገር ነው ማለት ነው። ያዋጣል በጥሞና ቢታሰብበት ደግ ይመስለኛል። ማስፈራራት ሳይሆን ቀና ማሳሰቢያ ነው። ከ1972 ዓ.ም ጀምሮ ዝምታን አቅፈው የከረሙ በአሁኑ ጊዜ ፍየል ምላስ ሊሆኑ ምን አነሳሳቸው? ጸረ ኢህአፓዎችንና ያንጃን መንጋ ደግፈው ሊራወጡ ማን ቀሰቀሳቸው? ራሳቸው ለብዙ ችግሮችና ድክመቶች ተጠያቂ ሆነው እያሉ ማለታችን አይቀርም ይሆናል። ወደ ግለሰቦቹ ምንነትና ታሪካቸው መገፋፋታችንም ማምለጥ አንችልም። ያጣን በተመለከተ ያልተሰራጨ ሐሰት የለም የሚጠበቅ ነው። ለሀገር አንድነትና ለዲሞክራሲ ሲል ታግሏልና ጠላቶቹ ብዙ ናቸው። ድርጅቱም ለምን ተተቸው የሚል ሳይሆን ለተቸቶቹ ምላሽ እየሰጠ ራሱን በየጊዜው እየገመገመና ለማረም እየጣረ የቆየ ነው። በቅርቡ መጽሐፍ ያሳተመው የወያኔ የቀድሞ አመራርም የኢህአፓ መከራ የኢትዮጵያን ሉዓላዊነት አላስረክብም በማለቱ ነው ሲል አረጋግጧል። ኢህአፓ የኢትዮጵያ የቅርብና የሩቅ ጠላቶች ሁሉ ጥፋ ብለው አስከተውታል። ከአቋሙ ጋር የመጣጣጣ ነው። ኢትዮጵያ የቆመ ሁሉ ላይ የቅርብም ሆነ የሩቅ ጠላቶች ይረባረባሉ። ኢህአፓ ኢትዮጵያን ቢክድ ወዳጆቹ ብዙ ይሆናሉ። የትናንትም ዛሬም ሀቅ ይህ ነው። ኢህአፓ ራሱን እንደ ወያኔ ለገበያ ቢያቀርብ፣ አገራዊ መርሆውን ቢሸጥ፣ አገራዊ ጥቅምን ለድርድር ቢያሰጣ፣ አረብ ነን ቢል፣ ሲሶ ኢትዮጵያን የሶማሊያ ግዛት ነው ብሎ ሞቃዲሾ ተጉዞ ቢፈርም፣ አሜሪካ ለወያኔ ስገድ ቢለው ቢሰጅ ወዘተ፣ ምናልባትም ደጋፊና ደጓሚ ማግኘት ይችል ይሆናል። ምን ለመስራት ምን ጥቅም ለማግኘት ብዙውን ጊዜ ተበስብሰው የሚያልፉ መሰረታዊ ጥያቄዎች ናቸው። ወደ ታሪክ መለስ ስንልም አሉባልተኞቹ የሚሉትን የሚለፍፉትን ወደ ጎን ስንተው በአገር ጉዳይ የትንፍጩ ዱቄቱን አምጪው በሌጣው የሚወሰድ አይደለም። ዋና ፍላጎታችን አገርን ማዳን ከሆነ አገርን ሽጠን አገርን ማዳን የሚለው ጎዳና ወስዶ ገደል ከታች ነው። ለዚህም ነው ዛሬም ከወያኔ ጋር እርቅ ሰባኪዎች ጋር ስምረት ስምምነት ይደረግ የሚቻል ሆኖ የማይገኘው። ተኩላና በግ፣ ፍየልና ነብር በአንድ በረት አያድሩም። አንዳንድ የለመደባቸው አሳዛኝ ፍጥሮች ትናንት ስንቱን ሕዝብ ባልሆነ ቅስቀሳ አስፈጅተውና ታስረው ተመለስ ዜናዊ መውጫ ፈቃድ አግኝተው ተሰደው ዛሬ ደግሞ ተመልሰው ለወያኔ ምርጫ አጃቢ የሚሆኑት ሕዝባችንን የሚያሳፍር ከመሆኑ ሌላ ምናልባትም የወያኔ ፓርላማ ተብዬ ግፋ ቢል ሁለት ወንበር ከማግኘት ውጭ የሚያተርፉት ጭራሽ የለም። የደቡብ አፍሪካ አይነት የእርቅ ሂደት ይምጣልን የሚሉትንም በተመለከተም ቢሆን የዚህን ሙከራ ሂደትና ክሽፈት መገንዘብ ያልቻሉ ከመሆናቸው ሌላ ወያኔ በእርቅና ሰላም ተሞክሮ ያላገጠ ያሰረና ወግዱልኝ ያለ መሆኑን የዘነጉ ናቸው ማለትም ይቻላል። በደቡብ አፍሪካም የዘረኞቹ ስልጣን ከተወገደ በኋላ ነው ይህ ጥረት የተደረገው። የጋንዲንስ የህንድ ነጻነት ጉዳይ ከሚባለው ውጭ እንደነበር ታሪክ ይመዘግባል። ታዲያ ዛሬስ ከወያኔ ጋር እርቅ ሰበካ ጊዜው አላለፈበትም? የሞኝ ነገር መልሶ ያሰኝብናል። ግማሽ አርበኛ ግማሽ ባንዳ መሆን የሚቻል አይደለም። ግማሽ ጎፈሬ ግማሽ መላጣ። እንጻፍ ካልደማ ሀቁን ማስፈር ስላለብን ምናልባትም የሽፍንፍኑ ባታሊዮንን የምናስቀይም ይሆናል። የሚገደን አይደለም። ታሪክና የህዝብ ዕጣ ተደቅኖ ባለበት ማንን እናስቀይም ይሆን የሚለው ቦታ አይኖረውም። ኢህአፓን የሚጠሉና ያ ትውልድም ይጥፋም የሚሉ እንዳሉ እናውቃለን። እነዚህ ግን ብዙዎች ወይ የዚያን ጊዜ ወንጀለኞች ወይም የወያኔ ቀጥረኞችና ሆዳሞች ናቸው፣ ማለትም በወያኔ የተገዙ። የዛሬን ውድቅ ሚናቸውን ለመሸፈን ግን ግልጋሎታችን ለወያኔ ሳይሆን ለሀገር ነው ማለት ይቀናቸዋል። አገር ማገልገል ከፈለጉ ለወያኔ መቼም አያድሩ ነው ሀቁ። መሰደድ ይቻላል፣ ሌላም ስራ መያዝ ይቻላል። የወያኔ ሰላይ ገራፊ ነፍሰ ገዳይ ከመሆን ይልቅ ማለት ነው። ያች አይቀሬ የፍርድ ቀን ስትመጣ ይህ ሁሉ ይጠየቃል። ብልጣብልጥ ሆዳምም ምሱን ያገኛል። በታሪክም መስክ ይህ ይኖራል። እንጻፍ ስንል ይህን ሁሉ በዝምታ የምናልፈው አይሆንም። በብሔረሰብ ጥያቄ ዙሪያ ተሸሽገው ግና ሰልፋቸው ለባዕዳንና ለራሳቸው ሆድና ጥቅም የሆነውንም ማጋለጥ አይታለፍ ግዴታ ሆኖ ያለና የሚሆንም ነው። ታሪክና ሐቅ ለስላሳ ወይም ጀርባ ካኪ አይዞባይ አይደሉም። ያለውንና የነበረውን ይናገራሉና ሁሉም እንደሚናው መስቀሉን ይሸከማል፣ ፍርዱን ይቀበላል። የሚደበቅ የለም ማለት ነው። ለዚህም ነው ሐቁ ይነገር ሲባል የሚከፋው ጥቂት አለመሆኑን ማወቅ ያለብን። የሐሰት ታሪክ የሚጽፉትን ወይም ሊጽፉ የሚቃጡትን ስንቃወም፣ በአንጻሩ በእኛ በኩል ደግሞ ሐቁን ማስፈሩ ይጠበቅብናል። የዛሬ ትግል ምናልባትም ጠላትን ላለመጥቀም ዝምታን የግድ የሚልበት ሁኔታ ቢመጣም፣ ያለፈውን በተመለከተ ግን ሰፋ ያለ ሜዳ ቢኖርም ያም መጭ ማለትን የሚፈቅድ ላይሆን መቻሉን መገንዘብ የግድ ይሆናል። ሚስጥሮች እንደ ይዘታቸውና አንደምታቸው የመነገርና የመገለጥ ሁኔታቸው ይወስናል። ለምሳሌ ጠላትን ለማጥፋት የተወሰዱ እርምጃዎች ሁሉ መነገር አለባቸው ማለትም አይደል። ከድርጅት ታሪክ አንጻርም ሚስጥር ብለን የምንጠብቃቸውና በጊዜ ገደብ የምንይዛቸው መኖራቸው ግልጽ ቢሆንም፣ በማያውቁት የሚቀባጥሩ ሲመጡ ግን የተሰዉ ጓዶች ቅርስ የድርጅቱ ስምና ዝክር ነውና መከላከል አስፈላጊ ይሆንብናል። በጥፋትም በስህተትም ተካፋይ ብቻ ሳይሆን ዋና ተጠያቂ ሆነው በግልባጩ ጊዜ አልፏልና የሚያስታውስ የለም በሚል ሚናቸውን ሊክዱና ሌሎችን ሊከሱ ሲነሱ ሐቁ ይህ ነው ማለቱ ግዴታችን ይሆናል። ይህ ቢባልም ግን ታሪካችንን የምንጽፈው ከድጡ ወደ ማጡ ለገቡት ምላሽ ለመስጠት ሳይሆን በቅድሚያ ያለው ትውልድና ለመጪው የሰማዕትን ገር ለማስረከብና ከፈሰሰው ደም ትምህርትን ቀስሞ ቅርሱን ያዳብርም ዘንድ ነው። የአርበኞች ሳይሆን የባንዶች ታሪክ ከሰፈነና ከተወደሰ ታሪኩን የረሳ ትውልድ በላዬ በላዬ እያለ በዚያው ምንም ሳይጎረብጠው ኃይሌ ኃይሌ ብሎ ሲወዘወዝ ማየት እንገደዳለን። እንጻፍ ካልንማ መጻፍም ይኖርብናል። የዚያ የጀግና ትውልድ ሰፊ ተመክሮ ጸጋውንም መርገሙንም ስህተቱንም ድሉንም ሁሉ በነበረው ሁኔታ አጥርና ክልል ውስጥ አስገብተን ማቅረብና ለገምጋሚም ሐቀኛውን ሁኔታ ማስጨበጥ መቻል አለብን ማለት ነው። ይህ ሆነ ይህ ተደረገ ሐቅን መደርደር ብቻ ሳይሆን ለምንና እንዴትም ለማቅረብ ለማስረዳት የዛሬ የኋላ መብራት ከያኔው ተጨባጭ ሁኔታ እይታ ጋር እንዳይጋጭ። ለዚህም ነው ታሪክ ተብለው የተሞከሩት ከሐቀኛ ታሪክ ርቀው የግል ቁርሾን ወይም ወንጀል ድበቃ ኃላፊነትን ለመካድ ምክንያት ሲሆኑ አሌ ማለት ግዴታችን ሆኖ ያለው። ታሪክ ተረት ተረት የሆነው ለወያኔዎች እንጂ ለእኛ አይደለም። ውድ ጓዶቻችን በዘረኞች ሲገደሉና በዚያው የቅርሳችን ትረካና ትዝታ ሙሉ የመሆኑ እድል ሲጠፋ ቁጭታችን ትንሽ ሊሆን አይጠበቅም። ጊዜ ተቻኮሉ ሰማዕትን ተከላከሉ ይለናል። የህቡዕ ድርጅት ደግሞ ሽፍን ነው በሚል ሐቁን በሚደብቁና ሐሰትን ለሚያሻሽጡ ያመቻል። ብርሃነ መስቀል ለሞዛምቢክ ሲዋጋ፣ ሊቀመንበር ማኦን ሲገስጽ ሲመክርና ካስትሮን ሲያስጠነቅቅ፣ በምስረታው ያልነበረ መስራች ሲሆን፣ በተወሰነ ተልእኮ ጭራሽ ያልነበረው ዋናው ሲሆን፣ መስራች ያልነበረው መስራች ነኝ ሲል፣ ለአገሩ የቆመው ለሶማሊያ ተሰለፈ ሲባል፣ ድርጅቱ ራሱ በምዕራብ ጀርመንና አልጄሪያ ተቋቋመ ሲባል፣ ኤርትራን ሲያስገነጥል፣ ወዘተ ወዘተ ያልሰማነውና ያላነበብነው ምን አለ? መጽሐፍ የተባሉትን 60 ገጽ አንብበን ከ60 በላይ ውሸትን እያገኘን መሰላቸታችንም ምስጢር አይደለም። ማን ያውራ ያልነበረ ማን ያርዳ ያልቀበረ የሆነ ይመስላል መርሆ። ምን ያስገርማል በዚህ ሁኔታ ውሸት ታሪክ ነኝ ሊል ቢሞክርና ጥቅም ፈላጊና ዘረኛ ዋሾች ቢፈሉ። ኢህአፓና ታሪኩ ስንል የንብ ቀፎን የነካካን ሆኗል። እኛ ኢህአፓዎች ያልጻፍነውን ታሪክ ለመሆኑ ማን ሊጽፈው ይጠበቃል? ኢህአፓነት ማለት ከዕለታት አንድ ቀን የዛሬ 40-35 ዓመት በኢህአፓ ሰፊ አዳራሽ ላስ ብሎ ማለፍና መውጣት ከሆነ በረከትም አዲሱም ጉሊትም ተፈራም ፍላዊም አተንም አባተም ግርማና ስማቸውን ሳንጠራ የምናልፋቸውም ኢህአፓ ነበሩ። ጎርፍ ያመጣቸውና ያው ጎርፍ እንደ አባይ አምባዛ አስክሮ የተፋቸው መወለድ ቋንቋ ነው ይላል ያገራችን ሰው ነበርንም ካንቱ ነው መሆንና ፈንቶ መቀጠል ነው ዋናው የኛ ጸጋ ይህ ነው የምንኮራበትና የሚያኮራን ደከም ሸብረክ ያለውንና ቃል ኪዳኑን ያረከሰውን እየሸኘንና የተውን ችግር እየተቀበል ድርጅቱን ጠብቀን ታግለናልና ከማንም በተለይም ከርተው ዓመታትን ካሳለፉ ወይ ከወያኔ ጋር ካበሩ ዲስኩር ለመስማት ፍላጎት ባይኖረን የሚያስገርም ሊሆን አይገባውም እኛ ስንታገል በዱር በገደሉ እነማን ነበሩ በመላ አገሩ ብንል አግባብ አለው ሁኔታው ሲጠጥር ላልተው የተፈቱ የሚያወሩት ታሪክ የሚጽፉትስ ታሪክ ኬት የመጣ ይሆናል ፎክሮ ከሚሸሽ ታሪክ ከሚያበላሽ አስኪዳንን ክዶ ከሚሆን እርካሽ ነፍሱንም ከሚጥል ከሚሆን ተርከስካሽ ይሻለን ነበረ ባልነበረ ጭራሽ ብንልስ ይፈረድብናል ያለን የነበረን ሁኔታ መካዱ ከንቱ ነውና ልንጽፍ ስንነሳ እና ሀቅን ቦታዋን ስናስይዛት ትናንትም ዛሬም መድረኩ አመቸ ብለው የዘበራረቁትን ከማሳፈር አልፎ እኒያ ውድና ብርቅ የኢትዮጵያ ልጆች ሞት ለፋሽስት ሞት ለዘረኛ ገንጣይ ብለው በሞት አይፈሪነት ለምንስ እንደተሰዉ የምንዘክር ይሆናል ውጭ አገራችን ያሏትንም ጠላቶች ማንነት ይዘትና የዓመታት ሻጥረንም ዝርዝሮ ማቅረብ የግድ ይሆንብናል ይህን ግዳጅ በጋራ ለመወጣት ደግሞ ጥረታችን ተጀምሯል
ጉድና የንክርዳድ ጠላ አይጣል አይጣል ይሏል አበው ያህያ ብሽታ አግርሙት ነገር ወይም አይበጣ አይጣል ቃሉ ያንሳል በዘመኑ ድርጊያ ሰው ከእንስሳ ብሶ ሳይጠሩት ሳይልኩት ሳይፈለግ ደርሶ ምን ልጫን እያለ ከአፈር ሲንደባለል ለሆዱ ገፈራ ለጭብጡ በሶ በወቅት የቀን ቀመር ጊዜ ተረማምዶ ይባል ዘመን ጠባ በየውሃ አበባይ የተስፋ ዓመት አዝሎ መስከረም ሲጠጋ ወትሮም ልማዱ ነው በአንዳና ወስላታ ሰልፍ እያፈረሰ ሀገር እያሳጣ ማደግደግ መስገዱ እርቃን መጎንበሱ ከገዢዎች ግብር ለመቁረስ ገበታ በተለይ ዘንድሮ ጉድ የሂደት ዘመን አገጥሞ ተጋጥሞ ከእንክርዳድ ጠላ ገና ዳሱ ሳይቆም ፍሬዳው ሳይጣል ሳይሞረድ ቢላ ዣማው ሰክሮ አየለው ጥንቢራው ሲዞር ትፍ ሳይል በዋጠው የዲስኩር አተላ አለቃና ምንዝር ምሁርና ለሌ ገዳይና ሙጡ አልቃሽና ዝማሪ ገንጣይና አንጃው ደብተራና ገልጡ ባንድ ያወረዱ ንሲብሆ ወረብ ስታ የመጡ ቦታ ዋህዷቸው ቢተቆስ አይሰሙም አውቀው እንደተኙ ቢሰሙም አይነቁም የዘመኑ ቅንብር ለታይታ ሆነና ለወግ ማረክሱ ከርታሙ ዘመናይ ክራባታ ሳሪ ሱፍ ገበርጅን ልብሱ ያንደርበቱ ወፍጃ ጥቅም የነሱ ቃል ክህደት እስትንፋሱ አያዝም ያለን የባብ ለማዳ በሰዎች ሲስከቶ ሲለባት አየነው ከኮብራ ተሻሽቶ ዘንዶ ጎሬ ገብቶ ይመጣል ይሉናል የጥርቋር መንግስት አንድም በወጥ ቦታ አንድም በተማልዶ የወያኔዎች ልብ ዲሞክራሲ ሲቸር በልመና አራርፎ በመለላ አረዶ መደመር በሚሰኝ አዚማም ቃል ታብሮ በፍቅር ይቅርታ ሃይማኖትን ታኮ በነሲብ ይሾራል የጅል ፖለቲካ በፊት በር ተረግጦ ወንጀል አባዱራ እስኪዘራ እርሱን ሲደበቅ ከይታ ታምራት ጀሬሳ ዘርፈጁ ጅነዲን በሪትበር ይዘልቃል ጥሩምባ ያስነፋ አታሞ ያስመጣ ከዚህ ጫፍ ወዲያኛው መልጥ ያጣሽ መርከብ አገር ትትላጋ በትርምስ ማአት ትግል መርስ ያጣ ሰላም ትትላጋ ይመቻል እንዲሉ ግርግር ለሌባ ንፋስ በሌለበት አቧራ አሰስቶ አክቲቪስት የሚሰኝ ለገዛ ራስ ሜዳይ በእውቅ አሰርቶ የዘመኑ ጮሌ ስራ ጠሉሙና ወያኔን አድቆ ህዝብን በቁም ክዶ የጃዙር ንግድ ይዟል ከእናቶች መቀነት ለዋ አስፈትቶ ሙዳ አስከፍቶ ፍጹም ተገልጧል ሀገር ሀቅ እምነቱ ለመብት ለነጻነት እንዲባይ ተጋድሎ ኢትዮጵያዊ እውነቱ ደምቆ አቀጥሏል በለጋነት እድሜ በየአደባባዩ በግፈት ይፈሰሰው ተጥሷል አደራው በጣር ጥንቁ ቅጽበት ጀግና የተነፈሰው የዓላማው ግርማ በቀለማ ትብር የታሰረበቱ ሳዘም ሰንደቁ ከጠረፍ ጠረፍ ባንድ ያስተሳሰረን ታሪክና ባህል ሳይዘረፍ ወርቁ ተነስ የአገሬ ሰው ድንጋሬ ይቁም ድንጋዜው ያቃ ለአዲስ ስርዓት ትጋ ካንተ ወዲያ የለም ከጥንት ከጠዋቱ ለኢትዮጵያ እናት መድህን ዋስ ጠበቃ
አንቺ ፍቅር አምባ ሀገሬ
Let's dance and listen after my dream.